ሰላም ጤና ስጥልኝ የተከበራችሁ ተመልካቾቻችን እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የሐሙስ ምሽት መጋቢት 7 2015 ዓ.ም ተመረጥ መሰናዶ ጀምሯል ለምሽቱ ከያዝናቸው ጥንቅሮች ጥቂቶቹን እናስተዋውቃችሁ የምሽቱ አብይ ርዕሳችን ወጣት ሴቶችና ፖለቲካዊ ተሳትፏቸው ነው
መናገር ያለብኝ ነገር መልክቴን በደንብ አስተላልፋለሁ በሚገባ ነገር ግን የሆነ ነገር ትንሽ ወጣ ያለ ነገር ከተናገርኩኝ ከጓደኞቼ እዛው በወረቀት ጭምር ሳይቀር ጻፍ አድርገው ትንሽ ተጠንቀቂ አንቺ ልጅ አለሽ ቤተሰብ አለሽ ጥንቃቄ አድርጊ አይነት መልክቶች ይደርሱኛል
በሴት ፖለቲከኞች ተሞክሮ ዙሪያ እንግዳ ካደረግናቸው ወጣቶች መካከል አንዷ ናት የምሽቱ አብይ ርዕሳችን ነው በሌላው በኩል ደግሞ ስነ ጥበብን በመጠቀም የኢትዮጵያ ባህልን ለዓለም ያስተዋወቀች የምትገኝ ወጣት እንግዳም አለችን ይህንና ሌሎች መሰናዶዎችንም አካተናል የምሽቱን ጥንቅሮች እየመራው አይደን ገረመው አብራችሁ ቆያለሁ ንጉሱ አብሮኛል በምስልና ድምጽ ምህንድስናው ከኛ ጋር ያመሻል መሰናዶ ወደ እናንተ በጥራት እንዲደርስ ከጀርባ ሆኖ በስራ ላይ ካሉ ከመላው የአሜሪካ ድምጽ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን ሴቶች ሰብአዊ መብቶቻቸው እንዲከበሩና የተሻለ ፖለቲካዊ ተሳትፎ እንዲኖራቸው እጅግ ብዙ ስራዎች እየተሰሩ ይገኛሉ። ይሁን እንጂ ሴቶች በተለይም ደግሞ ወጣቶች ፖለቲካዊ ተሳትፏቸው እንዳይጨምር የሚያደርጉ ተግዳሮቶችና ጉዳዮች አሁንም ድረስ አሉ። በዚህ ዙሪያ ከሁለት ወጣት ሴት ፖለቲከኞች ጋር ቆይታ አድርጌ ያስተናደውት ዘገባ የምሽቱ ቀዳሚው ርዕሳችን ነው።
የወላይታ ህዝቦች ዴሞክራሲያዊ ግንባር ፓርቲ አባል የሆነችው ሜሮን ክብረት የኢትዮጵያ የፖለቲካ ዳር ለሴቶች በተለይም ደግሞ ለወጣት ፖለቲከኞች ምቹ አይደለም ትላለች። ለዚህም ደግሞ ሴቶች በተለያዩ ተፈጥሯዊ ጉዳዮች ወደ ፖለቲካው እንደገና የገቡትም ጠንከርና ጎላ ያለ ሐሳብ ሲያነሱ ተው የሚላቸው ሰው መብዛቱን ነው የምትጠቅሰው።
በጣም ቦልዶኝ ነው የምናገረው መናገር ያለብኝ ነገር መልክቴን በደንብ አስተላልፋለሁ በሚገባ ነገር ግን የሆነ ነገር ትንሽ ወጣ ያለ ነገር ከተናገርኩኝ ከጓደኞቼ እዛው በወረቀት ጭምር ሳይቀር ጻፍ አድርገው ትንሽ ተጠንቀቂ አንቺ ልጅ አለሽ ቤተሰብ አለሽ ጥንቃቄ አድርጊ አይነት መልክቶች ይደርሱኛል። ስልኮችም የሆነ ነገር ተናግሬ ከወጣሁ ወይንም በፌስቡክ ገጽ ላይ አንድ ነገር ፖስት ካረኩ በቃ ቤተሰቦቼ ምንድን ነው አንቺ ቢያንስ ለልጅሽ መቆየት አትፈልጊም ወይ አይነት መልክቶች ይደርሳሉና ያው ጫናው በሴት ላይ እንደሆነ ሁሉም ነገር የሚያመላክት ነው። ወንድ ልጅ ነው ቢታሰር ምን ይሆናል ይባላል። ያው ሴት ልጅ ግን ቢታሰር ገና ደግሞ ልጅ ካላት ቤተሰብ ካላት ልጇን ጥላ የሚጠባ ነው ልጁ ከና ማለት በተፈጥሮ ከአባቱ ይልቅ ልጁ እናቱ ታስፈልገዋለች። ምክንያቱም እናቱ የሚሰጠውን ነገር ላያገኝ ይችላል ከአባቱ። ስለዚህ አንዳንድ ማንቀየራቸው ነገሮች አሉ። አንቺም ካጣ ልጁ ይጎዳል አባቱም ቢያጣ ያን ያህል ጉዳት ላይሆን ይችላል የሚባል አይነት አመለካከቶች አሉ። አንዳንዶቹም ልክ ናቸውም እና በዛ ምክንያት አሁን ልክ እኛን ሲያዩ እኛ የተንገላታው ነው እና ምንቻዩ ሌሎች ሴቶች አይደፉም እንዴ? ልጅ ሲኖር ደግሞ በተለየ በቃ ውስጥ የሚከት ነገር አለ።
በኢትዮጵያ የህዝብ እንደራሴ ምክር ቤት ውስጥ 41.5% የሚሆኑ ሴቶች መገኘታቸውንም ዴሞ ፊንላንድ የተሰኘ የፖለቲካ ምርምር ተቋም በቅርቡ ባደረገው ጥናት አመላክቷል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ውስጥ በህዝብ ግንኙነት የምታገለግለው ዮዲት ጌታቸው ሴቶች በሴትነታቸው በፖለቲካ ፓርቲ ውስጥ ተሳትፎም ሆነ ወደ አመራሩ እንዲጠጉ አይጋበዙም ትላለች።
ብዙ አልተለመደም የሴት ወደ ፖለቲካ ፓርቲዎች ውስጥ ገብቶ መስራት ለፊት መታየት እና ሰዎች አንዳንድ ጊዜ ይደነግጣሉ። ከዚህ ፓርቲ ወክዬ የመጣሁት ሲያቸው እና ሴት መሆንሽን ሲያዩ ይደነግጣሉ። እንዴት ወደዚህ ገባሽ? የመገረም የመደነቅ አይነት ሁኔታዎች ያጋጥሙሻል አንዳንድ ጊዜ። እነዚህ ታዝበለው። ሌላው ደግሞ ይሄ የሆነ ነገር የሆነ ውድድር ሲኖር ወይ ደግሞ ምርጫ ሲኖር እኔ እወዳደራለሁ ይህን ፓርቲ ወክዬ እወዳደራለሁ መወዳደር ፈልጋለሁ ብለሽ ስትነግሪያቸው እንዲህ ሴት ሆነሽ ትችያለሽ፣ ትዳር ይኖራል፣ ልጆች ይኖራሉ፣ ወደፊት እንዴት ልታደርጊ ነው ቤተሰቦች የሚሉ ነገሮች አሉ እና እነዚህ ነገሮች ታዝቢያለሁ።
የወላይታ ህዝቦች ዴሞክራሲያዊ ግንባር አባል የሆነችው ሜሮን ክብረት ከሴትነት በተጨማሪ ወጣት መሆን በራሱ ተአማኒነትን የሚቀንስና ለጥቃት የሚያጋልጥ መሆኑንም ታስረዳለች።
ያው ወጣት ሲኮን ምንድነው ስጋት ነው ለአመጽም ይመስላል ብዙ ነገሮች በተለይ በተቃዋሚ ፓርቲ ወይንም በሌላ ሙቭመንት ውስጥ ከመንግስት አካላት ውጪ ካለሽ ባይሆን እንኳን ጥያቄ ይሻላል። ለምሳሌ እኛ ጥያቄ የመንግስት ዩራይድ አይነት አይደለም የፍራት መገሰሰም አይደለም ደስ የራሳችን ጥያቄ የፍትህ ጥያቄዎች ነበሩና ግን እንደዛ ወደዛ የወጣቶች ስለነበረ ሙቭመንቱ ወደዛ የመገልበጥ እነዚህ መፈንቅለ መንግስት ነው መፈንቅል የዞኑ ማለት ነው በሌለበት አካባቢ እናወራ እንደዚህ ካፌ ውስጥ ወይ የሆነ ቦታ ወዲያው ፖሊስ ይላካል ምንድነው እዚህ ጋር የምታረጉት ጥቆማ ደርሶና አይነት ነገሮች ይመጣልና ስጋት አለ ወጣት ሲኮን አመጣለ ተብሎ ነው የሚታሰበው ቀጥታ ማለት ነው ሰፋ ያለ ግቢ መናፈሻ የሚመስሉ ግቢዎች አሉ በአካባቢያችን እና እዛ አካባቢ ላይ ይሰበሰባሉ ብዙ ትልልቅ ሰዎች የተማሩ ሰዎች በስራ ምክንያት ተሰባስበው ያወራሉ እና በተለየ መልኩ ወጣቶች ሲሆኑ ነው በጣም ስጋት የሚፈጠረው እና ለሌላ ነገር ለሽብር አላማ ተልኮ ይዘውን የመጡት አይነት ነገር ነው በምንም እንኳን ለትምህርት ጉዳይ እንኳን ቢሆን የተሰበሰቡት ፖለቲካ እንኳን ባይሆን እንደዛ ነው እና እነዚህ የተወሰኑ ሰዎች ደግሞ በፖለቲካ እንቅስቃሴያቸው የሚታወቁ ሰዎች በማዕከላቸው አንድም ሰው ይኖር ማለት የግልም ጉዳይ ይኖረናል አይደለኛ ስጋት አለው በቃ
ሁለቱም ሴቶች ታዲያ ሴቶች ይህንን አልፈው የፖለቲካ ተሳትፋቸውን መጨመር እንዳለባቸው ይስማማሉ በራሳቸው ሴቶችን ለማበረታታት ሊደረጉ ይገባሉ የሚሏቸውም ነገሮች ጠቁመዋል በቅድሚያ የኢዜማ የህዝብ ግንኙነት አባል ዮዲት ጌታቸው
አሁን በተለመደ ነው በርግጥ በፊት ላይ ብዙ ሴቶች የመሳተፍ እድላቸው ዝቅተኛ ነበር አሁን ግን እየተለመደ ስለሆነ በዚህ ይቀጥል ይበልጥ ደግሞ ሴቶችን ወደፊት አምጥቶ ለምሳሌ አሁን የፖለቲካ ሀገራችን ውስጥ ያሉ የፖለቲካ ፓርቲዎችን ብታያቸው የሴት ሊቀመንበር ወይ የሴት መሪ ያለው የፖለቲካል ፓርቲ የለም ባለኝ መረጃ መሰረት እና እንደዚህ ሴቶችን ወደ ማብቃት ወደ መሪነት ማምጣት ይችሉ ይሄ ዝቅ ያለ ቦታ ሳይሆን ለሴቶች መሰጠት የሚገባው ከወንዶች እኩል መስራት እንደሚያሳዩበት ቦታ የመሪነት የሊቀመንበርነት አለ አይደለ ከፍ ያለ ስልጣን ያለው ቦታ እንደዚህ አይነት ስልጣኖችንም በመስጠት የሴቶችን አቅም ማሳየት የሚቻልበት አውድ ቢዘረጋ መልካም ነው ያስባል
የወላይታ ህዝቦች ዴሞክራሲያዊ ግንባር አባል የሆነችው ሜሮን ክብረት የሴቶች ተሳትፎ እንዲጨምር ገለልተኛ ተቋማት እገዛ ሊያደርጉ ይገባል ትላለች።
ሁሌም ያሳስበኛል እኔም በጣም የእውቀት ማነሱ እንዳለ ሆኖ እውቀት እንኳን እያላቸው ወደፊት ደርሰው መውጣት የማይፈልጉ ሴቶች አሉና ይህንን ጫናውን ከቤተሰብ ማስተዳደር ጋር ተያይዞ ያለውን ነገር በመስራት ማለት ነው የሚደርስባቸውን ጉዳት ጫናውን በመስራት ብቻ ራሳቸውንም ያገሉ ሴቶች አሉ ከሚገለሉትም ተገፍተው የሚገለሉትም እንዳለ ሆኖ እና ፕሮቴክሽን ያስፈልጋል ብዬ ነው ማስበው እስፔሻሊ እንደዚህ አይነት ነገሮች አፕን ሲያደርጉ ሴቶች የሆነ ከሌላ የሚሰጣቸው አካል ሊያደጉ የሚችሉ እና ከጥቃት ከተፈጸመም በኋላ ፍትህ የሚሰጡ አካላት ቢኖሩ ብዬ አስባለሁ ገለልተኛ የሆኑ ተቋማት ቢኖሩ ሴቶች ለፖለቲካ ተሳትፎ ንቁ ይሆናሉ ብዬ አስባለሁ ፖለቲካም ይሁን ከምንም ነጻ የሆኑ ገለልተኛ የሆኑ ተቋማት ቢኖሩ እንደ መፍትሄ እሱን ነው የምመክረው
ሴቶች በፖለቲካ ፓርቲዎች ውስጥ ገብተው እንዳይሳተፉ እንዲሁም ደግሞ ወደ አመራር እንዳይቀርቡ ከመደርጉ እክሎች መካከል የውቀት ማነስ፣ የመረጃ እጥረት እንዲሁም ደግሞ ሴቶችን ማብቃት አለመቻል እንደ ምክንያት ይነሳሉ። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ የሚደርሰውን የጋቢና ቤ መሰናዶ ነው። አብራችሁን ስለሆናችሁ አብዝተን እናመሰግናለን። በመቀጠል ደግሞ ስነ ጥበብን በመጠቀም የኢትዮጵያን ባህል ለዓለም ለማስተዋወቅ እየጣረች ያለች ወጣት እናስተዋውቃችኋለን። ምህረት ጌታቸው ትባላለች። ነዋሪነቷ ደግሞ ፈረንሳይ ሀገር ውስጥ ነው። ምህረት ለውጭ ሀገራት ሰዎች ቋንቋን የሚያስተምሩ መርሃ ግብሮችን ከመዘርጋቷን በተጨማሪ ትውልደ ኢትዮጵያውያን ህጻናት ስለ ባህላቸው በቀላሉ እንዲያውቁ የሚያግዙ የታሪክና የስዕል አፍቶችንም ታዘጋጃለች። ከሀብታሙ ስዩም ጋር ቆይታ አድርጋለች። ወደ ቆይታቸው
እንግዲህ አንደኛ በቋንቋን ማስተማር ያነሳሳኝ በዋሽንግተን ዲሲ በምኖርበት ጊዜ ፓይለት ፕሮጀክት ነበረ። በኢትዮጵያን ኮሚኒቲ ሴንተር አማርኛን ለማስተማር እንሞክር የሙከራ ፕሮጀክት ነበረ። እዛ ሙከራ ፕሮጀክት ላይ ተሳተፍኩኝ። ቋንቋን አስተምሬ አላውቅም፣ አስተማሪ ሆኜ አላውቅም። ያኔ ነው የጀመርኩት። እናም እውቀትን ማስተላለፍ በጣም ደስ የሚል ስራ ሆኖ አገኘሁት እና ያንንም ለማዳበር የተለያዩ ኮርሶችን ተማርኩኝ። ለስ ኮመንዲቶት ላንጉጅ ስፔሻሊቲ ለማድረግ ትምህርቴ የስራ ሙያዬም ከቋንቋ ማስተማር ጋር የተገናኘ አይደለም። ይሄ በአጓዳኝ የማደርገው ስራ ነበር። ሌላ ደግሞ ካልቸርን ወደፊት ለማድረግ እናም ያው በስዕል ጎን ከስዕል ጋር ማድረግ የጀመርኩት ደግሞ ከልጆቼ ጋር ነው። እነሱን ያው ልጆችን ለመሳብ ጨዋታ ያስፈልጋል፣ ቀለማት ያስፈልጋሉ። እኔም መሳል ደስ ስለሚለኝ መሳል ወዳለሁኝ እና ያን ደግሞ ለነሱ በጥሩ መልኩ ሆኖ ለማቅረብ እውቀቱም ልምዱንም ያው እያዳበርኩኝ እገኛለሁ።
ቋንቋን የምታስተምርባቸው መርሃ ግብሮች አሉ፣ በተለያዩ ቦታዎች ላይ ሰዎችን የምታስተምርባቸው የኢትዮጵያን ቋንቋ ለውጭ ሀገራት ሰዎች ማስተማር ያለው መልክ ምን ይመስላል? ምን አይነት ተግዳሮቶች ወይም ፈተናዎች አሉት? በምን መልክስ ነው ልታስተምሪያቸው የምትሞክሪው?
ስለ ቋንቋ ሳወራ ማለት የኢትዮጵያ ቋንቋ ብዙ ቋንቋዎች አሉ ብላቸው ወደ 80 ክላስፋይ ይሆናሉ። ግን እኔ አንዱን ነው የማወራው። ያንን አንዱን ላሳውቃቸው እፈልጋለሁ። ብዙዎቹ ዩስፒክ ኢትዮጵያን ኢትዮጵያን እስፒክ ኢትዮጵያን አማሪክ ልጆቼን በአማርኛ ያናገራቸዋለሁኝ። ያው በፈረንሳይኛ ቢመልሱልኝም ይገባቸዋል እና እዛ ላይ ያው ጥንካሬ ያስፈልጋል። ፓርክ ውስጥ ሆነን ወይንም ወደ ከትምህርት ቤት ስንወጣ የሚሰሙን ሰዎች ያው የሚያውቁኝ ሰዎች የኢትዮጵያ ቋንቋ እንደሆነ ያውቃሉ። ያው ኢትዮጵያን ሲሉ አይ አማሪክ ብዬ መልሳለሁኝ። ያው የሚያዳክም ሰው ይኖራል። ምን ጥቅም አለው ማለት አማርኛ ለማን ይጠቅማል? የሚጠቅመው ማለት ለልጆች አሁን የሚጠቅመው ከቤተሰቦቻቸው ከአያቶቻቸው ጋር እንዲገናኙ እና በሚገናኙበት ሰዓት መነጋገር ኮሚኒኬሽን እንዲፈጥሩ ነው፣ መፋጠጥ ብቻ እንዳይሆን ነው። ሌላው የሚጠቅመው ማለት ከኢትዮጵያ ጋር ምንም ግንኙነት የለውም የሌላቸው ምላቸው ያው ለአንጎል ጂምናስቲክ ያሰራል። አዲስ ቋንቋን መማር ያው የታወቀ ነው። አዲስ ማንኛውንም አዲስ ነገር መማር በተለይ ቋንቋን ሲሆን ደግሞ ለእናንተ ጥሩ ነው። ሌላ ደግሞ ዓለምንም ወደ ዓለም መከፈት ነው። ይሄም አለ ለካ፣ አዎ ይሄም አለ፣ ይሄ ሁሉ አለ፣ መጽሐፍ ጽሁፎች አሉ፣ ታሪክ አለ፣ ባህል አለ። ያው ወደ ዓለም ክፍተትን ይሰጣል በማለት ነው።
መልካም። ሌላው ደግሞ በውጭ ሀገራት የሚኖሩ ህጻናት ከኢትዮጵያ ባህልና ቋንቋ ጋር እንዲተዋወቁ የሚያግዙ ስዕላዊ መጽሐፍትን፣ የስዕል ደብተሮችን ታዘጋጃለች። ከዚህ ተሻግሮ ደግሞ የህጻናት መጽሐፍትን ከሚያሳትሙ ተቋማት ጋር በትብብር የምትሰሪያቸው ስራዎችም አሉ። ስለተሳተፍሽባቸው የመጽሐፍቶች ስራ እንዲሁም ደግሞ አንቺ ስላዘጋጀሻቸው የስዕል ደብተሮችና ተያያዥ ጉዳዮች እስቲ በጥቂቱ ንገሪ።
እንግዲህ አሁን የስዕል ደብተሩን ሁለት የስዕል ደብተር ለማሳተምና ያው ለዓለም ለማቅረብ በቅቻለሁኝ። እነሱን የጀመርኩት አሁን ባለፈው ኦገስት ላይ ነሐሴ ላይ የጀመርኩት ፕሮጀክት ነው። ማለት ዲጂታል ፔንቲንግ ጀመርኩ። ያው ስዕል ሳደርግ ብዙ ጊዜ በወረቀት ላይ ቀጥሎ ስካን ተደርጎ ረጅም ፕሮሰስ ነበር። ላለኝ ፕሮጀክት ያው የመጽሐፍ ለማድረግ ወደ ዲጂታል ፔንቲንግ አመራሁኝ። በዛ ትምህርት አገኘሁኝ ያው እና የተማርኩትን በተግባር ለማዋል ያንን ያለፈው ሳመር ላይ ለልጆቹ ያው ስዕል ስልላቸዋለሁ። የሚቀባ ብዙ ጊዜ ከኦንላይን የሚፈልጉትን ፕሪንት እያደረግን ነው። ይህ ባህላዊ የሆነ ነገር ደግሞ እንዲቀቡ ፈለግኩኝ። ከዛ በመነሳት እስቲ ለአዲስ ዓመት አደይ አበባን እኛ እንደምናደርገው ያው የአዲስ ዓመትን በዓል ከዚህ ኢትዮጵያን ኮሚኒቲ ካለነው ጋር እያዘጋጀን ነበር እና ለዛ የሚሆን ነገር እያልኩኝ አደይ አበባ መልአክ ያው የምንሰራው መልካም አዲስ ዓመት እያለን ልጆች ሆነን ለአያቶች፣ ለጎረቤት፣ ለወላጆቻችን እንደምናቀርበው ያንን የሆነ ሰዓት ላይ ይህን ሁሉ ኮምባይን አድርጌ መጽሔት ባረገውስ መጽሐፍ ቢሆንስ የሚል ሀሳቡ ተነሳሳ እና ያው 24 ገጽ የሚሆን ስዕሎች አንድ ላይ ያቀናበርኩኝ ያነሳሳኝ ያው ያንን በዓል ለልጆች ሃፒ ኒው ይር ስትል መልካም አዲስ ዓመት ብለህ አበባ ስትሰጥ ያው ምርቃት ለማግኘት ነው፣ ሳንቲምም ለማግኘት ነው። ያንን ለማስተላለፍ ነበር። ከዛ ተነስቼ አሀ አልኩኝ፣ እንዴ የገናም በዓል አለ፣ አልባሳት አለ፣ ማለት ህንፃዎች አሉን፣ ባህል አለን። ያን ሁሉ የሚያሳይ ማለት ዘርፉን ላበዛው እችላለሁ ወይም ራሴን አልመሳሰኝ፣ ግን ዋናው ከጀርባ ያለው ተረትን ለመተረክ ነው ለልጆች። ማለት አሉ የህፃናት መጽሐፍት በአማርኛ የተጻፉ ጥቂት ናቸው። አሁን እዚህ ሀገር መጽሐፍት ቤት የህፃናት ሴክሽን ስንገባ የመጽሐፍ ውቅያኖስ ነው ያለው። እና ከነኛ ጋር አሁን ልጆችን መጽሐፍ ሳቀርብላቸው የስዕሉን ነው ሮጠው ማለት አይናቸው የሚገባውን ነው። እና እኔም ምናል በልቤ ያነሳሳኝ ልክ ከነኚህ ጋር እኩል የሚፎካከር ማቅረብ አለብን በማለት ያው አሁን እየሰራሁበት ነው፣ እየገፋ ነው። ያው በቅርቡ የሚወጡ ተረቶች ይኖራሉ።
አሁን ላይ ነዋሪነትሽ ፈረንሳይ ሀገር ይሁን እንጂ ቀደም ብለሽ እንደጠቀስሽው በዩናይትድ ስቴትስ ውስጥም ለጥቂት ጊዜያት ኖረሻል። በተለያየ መልኩ የትውልድ ኢትዮጵያውያንን አኗኗር ለማየት እድሉን ያገኘሽ ይመስለኛል። በትውልድ ኢትዮጵያውያን መካከል በተለይ ደግሞ በልጆችና በወላጆች መካከል የቋንቋ፣ የኪነ ጥበብ፣ የስነ ጥበብ ሽግግር እንዲኖር ምን መደረግ አለበት ብለሽ ትመክሪያለሽ? አንቺስ ያየሻቸው በተለይ ቋንቋን በማስተማር ረገድና ባህልን በማስተላለፍ ረገድ ያሉ እንቅፋቶች ምንድን ናቸው? ወላጆች በሚፈልጉት መንገድ ለልጆቻቸው ስለ ቋንቋቸው፣ ስለ ባህላቸው እንዳያስተምሩ የሚገረግሯቸው ጉዳዮች ምን ነበሩ?
ወላጅ ከመሆኔ በፊት እና ወላጅ ከሆንኩኝ በኋላ አመለካከቴ ልንገር። በመጀመሪያ ልጆች እና ወላጆች በሚኖሩበት ሀገር ቋንቋ ሁን አሜሪካ እየነበረ በእንግሊዝኛ ነው የሚያወሩት የቤት ቋንቋ አብዛ ሁሉም አይደለም አብዛኛው ያው ልጆችም የሚቀላቸውን ነው ማለት ብልጥ ናቸው ኤፈርት ማድረግ አይፈልጉም እንግሊዘኛውን ነው በብዛት የሚያዳምጡት እንግሊዘኛው ላይ ነው የሚቀላቸው ወደዛ ነው የሚሄዱት አማርኛው ሳይገባቸው ቀርቶ አይደለም ስለሚሰሙት ግን ብዙ ስለሚያስፈልገው አንዳንድ ወላጆች የሚያየው ደግሞ አማርኛ ምን ጥቅም አለው ማለት አንዱን ቋንቋ ይዞ በደንብ በዛ ይግፋበት ወይንም እኔ ያላለፈልኝም አማርኛን አውቄ በእንግሊዘኛ ይለፍለት የሚሉ አስተሳሰቦችን አስተውዬ ነበር። ግን በማስተምርበት ወቅት ያኔ ያየሁት አሁንም ቢሆን የማየው ማለት አዋቂዎች ናቸው ሁሉም በቁጭት ነው ማለት እና በጣም ኃይለኛ ሞቲቬሽን አላቸው። ያው በጣም ሞቲቬት የሆነ ተማሪ ሲመጣ የአስተማሪ ስራ በጣም ይቀልለታል። ምክንያቱም የምሰጠውን ሁሉ ለመቀበል 100% የምሰጣቸውን ሁሉ ይቀበላል።
ሀብታሙ ስዩምንና እንግዳውን እናመሰግናለን። የዚህን ጥንቅር ሙሉን ዘገባ ለመከታተል ወይም ደግሞ ሙሉ ቃለ መጠየቁን ለመከታተል በቪኦኤ አምሃሪክ የፌስቡክ ገጽ ላይ ገብታችሁ ልታገኙት ትችላላችሁ። እንዲሁም ደግሞ ድረገጻችንም ላይ የሚገኝ ይሆናል። በርካታ ኢትዮጵያውያንን ጨምሮ ከተለያዩ የአፍሪካ ሀገራት የተሰባሰቡ ተማሪዎች ቻይና ውስጥ በሚገኝ የስልጠና ተቋም የሚወስዱት ተግባር ተኮር የሙያ ስልጠና ወጣቶች በቀላሉ አዳዲስ ቴክኖሎጂዎችን እንዲማሩና በተለያዩ ኢንዱስትሪ ተቋማት ውስጥም እንዲሰሩ የሚያስችላቸው መሆኑ ተገልጿል። ተማሪዎቹ በቻይና የሚያደርጉትን ቆይታ ቃኝቶ ሲሲቲቪ የሰራውን ዘገባ ስመኝሽ ቆየ እንደሚከተለው ታቀርበዋለች።
ከተለያዩ የአፍሪካ ሀገራት የተሰባሰቡ የወደፊት ተስፋ የተጣለባቸው ወጣት ባለሙያዎች ሰሜን ቻይና በሚገኘው ቲያንጂን ከተማ ጠቃሚ የሙያ ክህሎቶችን እየቀሰሙ ነው። ስልጠናውን የሚወስዱ አብዛኞቹ ወጣቶች ህልማቸውን ለማሳካትና ወደ ትውልድ ሀገራቸው ተመልሰው ኢኮኖሚያዊና ማህበራዊ እድገትን ለማምጣት ተስፋ ያደርጋሉ። ሉባን በተሰኘው ጥንታዊ የቻይናውያን እንጨት ስራ መምህር ስም የተሰየመው የስልጠና ተቋም ዋና አላማው በቀጥታ ስራው ላይ በመሳተፍ ሙያ መቅሰም የሚያስችል መንገድ በመጠቀም የቻይናን ቴክኖሎጂና ልምድ ለዓለም ማካፈል ነው። የሙያ ትምህርት ለአፍሪካ እጅግ ጠቃሚ እንደሆነ ይታሰባል። ወጣቶች አዳዲስና በማደግ ላይ ወደሚገኙ ኢንዱስትሪዎች በቀላሉ መግባት እንዲችሉም ያግዛል። በዚህ ቲያንጂን በተሰኘው የቴክኖሎጂና ትምህርት ዩኒቨርሲቲ የስልጠና ባለሙያ ከሆኑ ኢትዮጵያውያን አንዱ የሆነው ሀንዲሶ ሰላሙ ይስሐቅ እንደሚለው ተቋሙ ከፍተኛ ደረጃ ያላቸው የቴክኖሎጂ ስልጠናዎችን መስጠቱና ትምህርቱ ተግባራዊ መሆኑ ሉባን አውደ ጥናትን ከሌሎች ተመሳሳይ ፕሮግራሞች ይለየዋል።
The first thing is the Luban workshop system and the training.
የመጀመሪያው ነገር ሉባን አውደ ጥናት የሚተገበርበት ስርዓትና የማሰልጠኛ ተቋማቱ ከፍተኛ የቴክኖሎጂ ውጤቶችን ይዟል። ሰልጣኞቹ የተማሩትን ወዲያውኑ ነው ተግባራዊ የሚያደርጉት።
ሰልጣኞቹ የሚቀስሙት ሙያ ብቁ ሆኖ ለመገኘት ብቻኛው መንገድ በተግባራዊ ልምምድ የሚያገኙት ክህሎት መሆኑን ሃንዲሶ ያሰምርበታል። ቤልት ኤንድ ሮድ የተሰኘው ቻይና በበርካታ ሀገራት የመሰረተ ልማት ግንባታዎችን ለመገንባትና ኢኮኖሚዎችን ለማጠናከር የምትተገብረው ፕሮጀክት 10ኛ አመቱን ባስቆጠረበት ወቅት ቻይና በሚገኘው የማሰልጠኛ ተቋምም ይሁን በየሀገሮቻቸው የሚሰጡ የሙያ ስልጠናዎችን የሚወስዱ አፍሪካውያን ተማሪዎች ቁጥር በየጊዜው እየጨመረ ሄዷል። የስልጠና ፕሮግራሙ ተወዳጅነት መሰረቱም የአፍሪካ እድገት በቴክኖሎጂ አተገባበር ላይ ያተኮረ መሆኑ የበለጠ እውቅና እየተሰጠው መምጣቱ ነው። አባኩማ ጌታቸው በላይ ለሮቦቲክስ ከፍተኛ ፍቅር ያለው ከኢትዮጵያ የመጣ አሰልጣኝ ሲሆን ከስልጠናው የሚያገኘውን እውቀት ተጠቅሞ ሀገሩ ላይ አምራች ኢንዱስትሪ የማቋቋም ህልም እንዳለው ይናገራል።
በአሁኑ ጊዜ ሁሉም የማምረት ስራዎች ሮቦቶችና ሴንሰሮችን ይጠቀማሉ። እነዚህ ነገሮች ሀገርን ዘመናዊ ለማድረግ ይጠቅማሉ። እነዚህ እዚህ የምንማራቸው የሮቦት ስራዎች ለበርካታ የኢንዱስትሪ ዘርፎች የሚጠቅሙ ናቸው።
በቻይናው የስልጠና ማዕከል የሚሰጡት ስልጠናዎች በሙያው የማይናቅ በርካታ እድሎችን እንደሚከፍትላቸው ተማሪዎቹ ይናገራሉ። ከነዚህ አንዷ በተቃውሞ ስልጠናውን እየወሰደች የምትገኘው ትግስት ኃይለማርያም አንዷ ናት።
My major is management science and engineering. There is
ዋናው የትምህርት ዘርፌ የሳይንስ አመራርና ምህንድስና ነው። ይህንን ስልጠና በሉባን ማሰልጠኛ ማዕከል ለመውሰድ የወሰንኩበት ምክንያት ወደ ሀገሬ ስመለስ የበለጠ ክህሎት እንዲኖረኝና በተለያዩ የኢንዱስትሪ ፓርኮች ውስጥ መስራት እንዲያስችለኝ ነው።
ቲያንጂን የሚገኘው የሉባን ስልጠና ማዕከል ተማሪዎቹ ሁለገብ የሙያ ስልጠና ያለውን ጥቅም በአግባቡ እንዲረዱ ለማስቻል በሳምንት ሁለት ጊዜ የቋንቋ ትምህርት ይሰጣል። 6 ቻይናውያንና ኢትዮጵያውያን አስተማሪዎች የሚሰጧቸውን ኮርሶች ከ30 የሚበልጡ ከተለያዩ ሀገራት የተወጣጡ ተማሪዎች እየተከታተሉ ሲሆን በበርካቶች ዘንድ ተወዳጅ መሆን ችሏል።
ዲያና አዮ ከነርቭ ስርዓት ጋር ከተያያዘ የጤና እክል ጋር ለምትኖረው ልጇ የሚሆን መቆያ ስፍራ በኬንያ መናገሻ ናይሮቢ ለማግኘት ስትቸገር ቆይታለች። በዚህ ምክንያትም የራሷን ከፍታለች። አይራኒውስ ኮልፌ የተሰኘው ካፍቴሪያ ኦቲዝምን ከመሰሉ ችግሮች ጋር የሚኖሩ ሰዎችን ከመቀበሉ በተጨማሪ የስራ እድልም ይሰጣል፣ ማህበረሰቡንም ያስተምራል። የቪክቶሪያ አሙንጋን ዘገባ ሀብታም ስዩም እንደሚከተለው አጠናቅሮታል።
የ18 ዓመቷ ናታሻ ሞንጊ ስራ ለማግኘት ያደረገችው ጥረት እስከ ዛሬ ወር ድረስ አልሳካም ነበረ። በዚህ ስፍራ ስራ እስክታገኝ ድረስ መሆኑ ነው። ሴረብራል ፓልሲ ተብሎ ከሚጠራው የነርቭ ስርዓትን የሚያጠቃ የጤና ችግር ጋር የተወለደችው ናታሻ ዛሬ ከነርቭ ጋር ተያያዥ በሆኑ የጤና እክሎች ጋር ለሚኖሩ ሰዎች እድል በሚሰጠው በዚህ ካፌ ውስጥ ሰዎችን ታስተናግዳለች።
በጣም ደስተኛ ነኝ። በዚያው ልክ ትልቅ ጉጉት አድሮብኛል። አመሰግናለሁ።
አይራስ ኒውሮ ሶል ካፌ በኬንያ በአይነቱ የመጀመሪያ የሆነ ካፌ ነው። የካፌው ባለቤት ዲያና አዮ የካፌው መጠሪያ ለየት ካለ የአእምሮ ስብጥር ጋር ከተወለደችው የአምስት ዓመት ልጇ መጠሪያ የተወሰደ እንደሆነ ትናገራለች።
እየቀረቡ የሚጠይቁኝ ወላጆች ተበራክተዋል። ልጆቻችን በነጻም ይሁን ከፍለንሽ ላንቺ መስራት ይችላሉ ይሉኛል። የስራው መንፈስ ያለ መሆኑን እነግራቸዋለሁ። የኔ ፍላጎት ዲያና ብቻ ሳትሆን ማህበረሰቡ እንዲቀበላቸው ማብቃት ነው። ሌሎች ሰዎችም ይህንኑ ማድረግ ይችላሉ።
ወደዚህ የሚመጡ እንግዶች ኒውሮዳይቨርሲቲ በተባለው ዘርፍ ላይ ትምህርት ያገኛሉ። በአእምሮ ስብጥራቸው ለየት ካሉ አዋቂዎችና ህጻናት ጋር ኪነጥበብን ጨምሮ በምን መልኩ እንደሚግባቡ ትምህርት ይሰጣቸዋል። ጁዲ ጆኪ ከእንግዶች መካከል አንዷ ናት።
እነዚህን ሰዎች ካለባቸው ጉዳት ወይም ልዩ ካደረጋቸው ነገር በተሻገረ መልኩ እንመለከታቸዋለን።
ከተለመዱት የነርቭ ስርዓትን የሚያጠቁ እክሎች መካከል ኦቲዝም፣ አንብቦ የመረዳት አቅምን የሚፈትነው ዲስሌክሲያ፣ የበዛ ትኩረት ማጣት እክል፣ የጡንቻ መገጣጠሚያ ነርቮችን የሚያጠቃው ሰረብላል ፓልሲ ይጠቀሳሉ። እነዚህ ችግሮች የሚፈጠሩት በዘረመል ቅድመ ዝንባሌና በእርግዝና ጊዜ በሚፈጠሩ ሁኔታዎች ነው። ዩናይትድ ስቴትስ ላይ መሰረቱን ባደረገው የኒውሮ ብዝሃነትና ስራ ቅጥር ፈጠራ ማዕከል ቆጠራ መሰረት ከችግሩ ጋር የሚኖሩ ሰዎች ያለመቀጠር እድላቸው እስከ 40% ይደርሳል። በኬንያ በቂ መረዳትና ትምህርት አለመኖሩ በርካታ ችሎታ ያላቸው ሰዎች ከስራ ገበያ እንዲታገዱ አድርጓል። ማርጋሬት ጂሃ የስነ ልቦና ባለሙያ ናቸው።
እጅግ ልዩ የሆኑ ፍላጎታቸው ብዙ ትኩረት ካላገኘበት የትምህርት ስርዓት ከተሻገሩ በኋላ አቅምና ብቃታቸው በቅጡ ሳይለይ የመቅረቱ አጋጣሚ በእጅጉ ይሰፋል። ይሄ በበኩሉ እየተነጋገርንበት ያለንበትን የስራ አድማስ ውስን ያደርጋል።
እንደ ኒውሮ ብዝሃነት ማዕከል ማብራሪያ የኒውሮ ብዝሃነት በቅጡ ያልተጠናና ስለ ጉዳዩም ብዙ ያልተዘገበበት ዘርፍ ነው፣ በተለይ ደግሞ በአፍሪካ። ዲያና እንደዚህ ያሉ ጥረቶች ህዝቡን ለማስተማርና ለማንቃት እንደሚበጁ ተስፋ አድርጋለች።
ጦርነትን እያስተናገዱ ካሉ ሀገራቶች መካከል አንዷ ዩክሬን ናት። በዩክሬን የሚገኙ ህጻናት አስከፊ በሆነ የጦርነት ጠባሳ ውስጥም እያለፉ ይገኛሉ። ህጻናቱ ስሜታቸውን እንዲያወጡና ደህንነት ይሰማቸው ዘንድ ታዲያ የዩክሬን የስነ ልቦና ባለሙያዎች አሻንጉሊት ጨዋታዎችን በመጠቀም ህጻናቱን ለመርዳት በሚያግዙ ስራዎች ላይ ተጠምደው ይገኛሉ። ተከታዩ የአና ኮስቱ ዘገባ የባለሙያዎቹን ጥረት ያስቃኘናል።
የ9 ዓመቷ ኢሪያና ከኪቭ ወጣ ብሎ በሚገኘው ካርስሊቭስካ በተሰኘው መንደር ውስጥ ባጎቷ ቤት ውስጥ በእርጋታ ትጫወታለች። ነገር ግን ከወራት በፊት ትንሿ ኮሽታ ታስደነግጣት እንደነበር እናቷ ናታሊያ ላዳን ትናገራለች። ጦርነቱ እንደጀመረ ባለፈው መጋቢት ሰሞን መላ ቤተሰቡ በሩሲያ ቋሚ በሆነው የአየር ድብደባ ውስጥ አሳልፏል። የኢሪያና እናት ናታሊያ ላዳን
We were in the cellar. There was a loud
ከምድር በታች ባለ የወይን ግምጃ ውስጥ ነበርን። ትልቅ ፍንዳታ ተከሰተ። ያኔ ልጆቹን ማረጋጋት እስኪያቀት ድረስ እየጮሁ ያለቅሱ ነበር። ከዛ ሁሉም መብራቶች ጠፉ። ያኔ ሩሲያኑ እንደተቃረቡ ተረዳን።
የሚኖሩበት ቤት ጣሪያ ባስከፊ ሁኔታ በሮኬት ሲመታ ላደን ሁለት ልጆቿን እህቷን ሁለት የእህቷ ልጆችም ይዛ ከምዕራብ ዩክሬን ለቀቀች። በሚያዝያ ወር ላይም ሩሲያውያኑ ሲያፈገፍጉ ወደ መኖሪያ ቤታቸው ተመለሱ። ይሁን እንጂ ላደን ልጇ በከፍተኛ ጭንቀት ውስጥ መሆኗን አስተውላለች። ቤተሰቡ በድህረ አደጋ ሰቀቀን ውስጥ ያሉ ሕፃናትን የሚረዳ ዩክሬናዊ የስነ ልቦና ባለሙያን ለመጎብኘት ወስኗል። ቪታ ሞስካሌንኮ የስነ ልቦና ባለሙያ ናቸው።
በመጫወቻ የተሞላው የሕክምና ክፍል ሕፃናት እንዲሁም አዋቂዎች ያለባቸውን ጭንቀት በሙሉ በመጫወቻዎቹ ላይ አራግፈው ቀለል እንዲላቸው የሚያደርግ ነው።
ኢሪያና እንደመጣች የመጫወቻ ክፍሉን ስትጎበኝ ከሁሉም መጫወቻዎች የሜዳ አህያን መርጣ ወሰደች። የስነ ልቦና ባለሙያዋ ኢሪያና ከጦርነቱ ጋር ተያይዘው ያሏት ፍርሃቶች በሙሉ ወደ መጫወቻዎቹ አሸጋግራ አሁን አሻንጉሊቱን መፍራት ጀምራለች ይላሉ።
እሷን አቅፌ ስተኛ መጥፎ ህልም አየሁ። ከዛ እናቴን አሻንጉሊቷን እንዳላያት ወደ ሌላ ቦታ እንድትወስድልኝ ጠየቅኳት።
የአካባቢው የስነ ልቦና ባለሙያ ቪታ ሞስካሌንኮ ኢሪያና ፍርሃቷን ወደ አሻንጉሊቷ እንዳስተላለፈች ይናገራሉ። አሁን ታዲያ አዲስ አሻንጉሊት ጓደኛ መምረጥ ትችላለች። ኢሪያና ከጥቂት መጠራጠር በኋላ የራሷን ጥንካሬ የሚወክል የእባብ ቅርጽ ያለው አሻንጉሊትን መርጣለች። የመጀመሪያው የአሻንጉሊት የሕክምና ክፍል የተከፈተው በሰኔ ወር ላይ ነበር። አሁን በመላው ዩክሬን ከ1600 በላይ ዩክሬናውያን ህጻናትን የረዱ ይህንን የሚመስሉ ከመቶ በላይ ክፍሎች አሉ። ሩሲያ ትላልቅ መሰረተ ልማቶችን ኢላማ ማድረጓን ተከትሎም ዩክሬንን ጥለው የተሰደዱ ህጻናት ባሉባቸው የውጭ ሀገራትም ይህን መሰል የስነ ልቦና ድጋፍ የሚያደርግ ክፍል ለመገንባት እቅዱ አለ።
ተመልካቾቻችን አብራችሁን ስላመሻችሁ አብዝተን እናመሰግናለን። በዝግጅታችን ላይ ያላችሁን አስተያየት በቪያም ሀሪክ የፌስቡክ ገጽ ላይ ታደርሱን ዘንድ እንጋብዛለን። ከአሜሪካ ድምጽ ተሰናድቶ በአሃዱ ሬዲዮ እና ቴሌቪዥን ላይ የሚቀርብላችሁ የጋቢና ቪ መሰናዶ ተጠናቋል። ኤደን ገረመው መሰናዶን በመምራት፣ ንጉሱ ታምሬ በድምፅና ምስል ምህንድስናው አብረናችሁ ነበርን። ሰላም ጤና ስጥልን። ደህና ደሩ።